ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ህዳር 27 2015 ዓ.ም ምረ ዝግጅታችን ጀመረ። ኪራሙና አንገርጉቴ ወረዳዎች ውስጥ በተፈጸሙ ጥቃቶች በጣም ብዙ ሰዎች መገደላቸው ተገለጸ። ምስራቅ ወለጋ በኮማንድ ፖስት ስር እንዲተዳደር 3 የፖለቲካ ፓርቲዎች ጠይቀዋል። እነዚህና ሌሎች ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ እንደምን አመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብራችሁ የማመሻው ስመኝሽ የቆየ ነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የምሽቱ ዋና አዘጋጅ ጽዮን ግርማ አብረውን ያመሻሉ። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። እስከ ምሽቱ 4 ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልኝ ክብራትና ክብራን እንደምን አመሻችሁ። ከምሽቱ ዜና ጋር እንግዶልኝ ነኝ። ከዩክሬን ወደ ኢትዮጵያ የተላከ 25000 ቶን ስንዴ ባለፈው ቅዳሜ በጅቡቲ ዶራሌ ወደብ ደርሷል ሲሉ የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ አስታውቀዋል። ይህም በድርቅና ቸነፈር ለተጠቁ አገሮች ምግብ ለመላክ የሚደረገው ጥረት አካል ነው ብለዋል። በአዲስ አበባ የሚገኘው የዩክሬን ኤምባሲ 25000 ቶን የሚመዝነው ስንዴ በዓለም የምግብ ፕሮግራም በኩል ከሚላከው ውጪ መሆኑን ማረጋገጡን አሶሺየትድ ፕሬስ ዘግቧል። ወደ ኢትዮጵያ የሚያመራ ሌላ 30000 ቶን የሚይዝ መርከብ በሚቀጥለው ሳምንት እንደሚነሳና ወደ ሶማሊያ የሚላክ ሌላ 3ኛ መርከብ ደግሞ 25000 ቶን ስንዴ እየተጫነበት እንደሆነ ኤምባሲው ገልጿል። ዩክሬንና ሌሎች ሸሪኮቿ የሆኑ አገሮች 150 ሚሊዮን ዶላር የሚያወጣ ስንዴ ወደ ኢትዮጵያ፣ ሱዳን፣ ደቡብ ሱዳን፣ ሶማሊያ፣ ኮንጎ፣ ኬንያ እና የመን ለመላክ ከሳምንት በፊት ተስማምተው ነበር። ምግብ እንልካለን፣ ተስፋን እንልካለን ብለዋል ዘለንስኪ በትዊተር መልእክታቸው። 25000 ቶን ስንዴ የያዘው መርከብ ጅቡቲ ዶራሌ ወደብ ሲደርስ የሚያሳይ ቪዲዮም ከመልእክታቸው ጋር አጋርተዋል። ዘለንስኪ ባለፈው አርብ እንዳስታወቁት በመጪው የፈረንጆች ዓመት መጀመሪያ ላይ 60 መርከቦች ለተጠቀሱት አካባቢዎች ጭነት ያደርሳሉ። 5 የዝናብ ወቅቶች በተከታታይ ደረቅ ሆነው ካለፉ በኋላ በኢትዮጵያ፣ ሶማሊያና ኬንያ በሚሊዮን የሚቆጠሩ ሰዎች በቸነፈር ተመተዋል። በኢትዮጵያና ሶማሊያ የሚካሄዱ ግጭቶች ደግሞ ችግሩን አባብሰውታል። ከዩክሬን የተላከውን ስንዴ በተመለከተ ኢትዮጵያ እስካሁን ያለችው የለም። ተመድ ከዩክሬን ወደ ኢትዮጵያ ስንዴ የመላኩን ጥረት በተመለከተ ግን ባለፈው ነሐሴ ጠቅላይ ሚኒስትር አብይ አህመድ ሲናገሩ እንደ ተራብን አድርገው ለማቅረብ የሚያደርጉት ጥረት ነው ሲሉ መተቸታቸው ይታወሳል። የደቡብ አፍሪካው ገዢ ፓርቲ ANC በፕሬዝዳንት ሲሪል ራማፎሳ ላይ የቀረበውንና ከገጠር ቤታቸው ተሰረቀ የተባለውን ገንዘብ የተመለከተውን ክስ በፓርላማ መቀመጫ የያዙ አባላቱ ውድቅ እንዲያደርጉ ጠይቋል። ANC አቋሙን እንዳስተዋወቀ ወዲያውኑ ራማፎሳም የአገሪቱ ከፍተኛ ፍርድ ቤት ክሱን ውድቅ እንዲያደርግ ጠይቀዋል። በፓርላማ የተቋቋመ ገለልተኛ መርማሪ ቡድን ከራማፎሳ የገጠር መዝናኛ ቤት የተሰረቀ የተባለውን ግማሽ ሚሊዮን ዶላር የሚሆን ጥሬ ገንዘብ በታክስ ሪፖርት ላይ ያልታየና ምንጩ የማይታወቅ ነው በማለት ራማፎሳ የእምነት ማጉደል ሳይፈጽሙ አይቀርም፣ ስልጣን ሲረከቡ የገቡትን ቃለ መሐላም አልጠበቁም ሲል ቀርበው መልስ እንዲሰጡ ባለፈው ሳምንት ባወጣው ሪፖርት ጠይቆ ነበር። ፖል ማሻታይል የገዢው ANC ፓርቲ ዋና ገንዘብ ያዥ ናቸው።
ፕሬዝዳንቱ ሪፖርቱን በደንብ ተመልክተውታል። ነገ ፓርላማው ተሰብስቦ ለማጽደቅ የሚሞክር ከሆነ በፓርላማው የሚገኙት የ ANC አባላት የተቃውሞ ድምጽ ይሰጣሉ።
የራማፎሳ ተቃዋሚዎች ግን ፋርምጌት ብለው በሚጠሩት ክስ ምክንያት ስልጣን መልቀቅ አለባቸው የሚል ግፊት ያደረጉ ነው። በፓርላማው አፈጉባኤ የተቋቋመው አጣሪ ቡድን ግማሽ ሚሊዮን ዶላር ጥሬ ገንዘብ በራማፎሳ የገጠር ቤት በሶፋ ስር ከተደበቀበት መሰረቁን፣ ነገር ግን ፕሬዝዳንቱ ክስተቱን ሪፖርት ሳያደርጉ ማለፋቸውን ባለፈው ሳምንት አስታውቋል። የገንዘቡ በቤታቸው ተገኘ መባል ለብነትን ለመዋጋት ቃል ገብተው ስልጣን በያዙት ራማፎሳ ላይ ጥርጣሬን አስከትሏል። ራማፎሳ ወንጀላውን ያስተባብላሉ። እስካሁንም በወንጀል ተጠየቃቸው የለም። የተሰረቀው ገንዘብም 20 ጎሾችን ለአንድ ሱዳናዊ ሸጠው ያገኙት እንደሆነ ይናገራሉ። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ዩናይትድ ስቴትስ ሩዋንዳ የM23 አማጽያንን መርዳቷን እንድታቆም መጠየቋን ተከትሎ የሩዋንዳው የውጭ ጉዳይ ሚኒስትር ዓለም አቀፉ ማህበረሰብ በኮንጎ ያለውን ቀውስ እያባባሰው ነው ሲሉ ከሰዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ባለፈው እሁድ የሩዋንዳውን ፕሬዝዳንት ፖል ካጋሜን በስልክ አግኝተው በኮንጎ ላሉ አማጽያን የሚደረግ የውጭ እገዛ መቆም እንዳለበትና ይህም ሩዋንዳ ለM23 የምትሰጠውን ድጋፍ እንደሚጨምር ነግረዋቸው ነበር። ሩዋንዳ ለM23 ድጋፍ ትሰጫለች የሚለውን የአሜሪካ ክስ ደጋግማ አስተባብላለች። የተመድ ገለልተኛ ባለሙያዎችም ኪጋሊ ለM23 ድጋፍ እንደምትሰጥ መረጃ እንዳላቸው ሲገልጹ ቆይተዋል። የሩዋንዳው የውጭ ጉዳይ ሚኒስትር ቪንሰንት ብሩታ ካጋሜና ብሊንከን መልካም ውይይት አድርገዋል፣ ችግሮችን በመረዳት ረገድ ግን ልዩነቶች እንዳሉ ነው ማለታቸውን የኤፍፒ ዜና ወኪል ዘግቧል። የዓለም አቀፉ ማህበረሰብ የተንጋደደ አረዳድ በኮንጎ ያለውን ችግር እያባባሰ ነው ሲሉም አክለዋል። ባለፈው ሳምንት በኮንጎ ምስራቃዊ ክፍል 300 የሚሆኑ ሲቪሎች በM23 ተገድለዋል ስትል ኪንሻሳ ከሳለች። በቻድ የሚገኝ ፍርድ ቤት በ262 ሰዎች ላይ ከ2 እስከ 3 ዓመት እስራት በይኗል። ሰዎቹ ከአንድ ወር በፊት ሕይወትን በቀጠፈ የተቃውሞ ሰልፍ ላይ ተሳታፊ ነበሩ ተብሏል። 401 የሚሆኑ ሰዎች ከመዲናዋ ኢንጃሜና 600 ኪሎ ሜትር በሚርቅ እስር ቤት ለፍርድ መቅረባቸው ሲታወቅ፣ ጠበቆቻቸው የፍርድ ሂደቱን ከሕዝብ ዓይን ለመደበቅ የተፈጸመ ነው በሚል በሂደቱ ላይ አልተገኙም። ተከሳሾቹ ባልተፈቀደ ስብሰባ ላይ በመሳተፍና በንብረት ውድመት ጥፋተኛ ተብለዋል። በመዲናዋ ኢንጃሜና እና በሌሎች ከተሞች የቻድን ወታደራዊ አገዛዝ በመቃወም ሰልፍ በወጡ ላይ ፖሊስ ተኩስ ሲከፍት 10 የጸጥታ አባላትን ጨምሮ 50 ሰዎችን ገድሏል። በአፍሪካ ጠንካራ ዲሞክራሲ ካሏቸው አገራት አንዷ ተደርጋ የምትታየው ሴኔጋል በአገሪቱ አንድ ሴት የፓርላማ አባል በሌላ ወንድ አባል በምክር ቤት ውስጥ በጥፊ ከተመቱ በኋላ የዲሞክራሲ ባህላቸው ላይ ጠንካራ ጥያቄ አስከትሏል። ባለፈው አመት የተፈጠረው ክስተት በሶስት ወራት ውስጥ ለሁለተኛ ጊዜ መሆኑ ነው። በፍትህ ሚኒስቴር በጀት ላይ ክርክር በሚደረግበት ወቅት ተቃዋሚ የፓርላማ አባል ማስታ ሳምብ የመንግስት ተወካዩን ኤሚ ዳየን በጥፊ ብለዋቸዋል። ግለሰቧ በአጸፋው ወንበር አንስተው ቢወረውሩም ሌላ የፓርላማ አባል ሆዳቸውን በእርግጫ ብሎ ጥሏቸዋል። ከዛም ወደ ሆስፒታል ተወስደዋል። ጠበቃቸው እንደሚሉት ኤሚ እርጉዝ ናቸው። ጽንሱን ሊያጡ ይችላሉ የሚልም ፍርሃት አለ። በሴቶች ላይ የሚደርስ ጥቃትን በተመለከተ አገር አቀፍ ዘመቻ በሚደረግበት ወቅት የተፈጸመ በመሆኑም ከፍተኛ ውግዘትን አስከትሏል ሲል ኤኤፍፒ ዘግቧል። በመጨረሻም አድማጮች፣ በዩናይትድ ስቴትስ ለሕግ መወሰኛ ምክር ቤት መቀመጫ ድጋሚ ምርጫ የሚካሄድባት የጆርጂያ ግዛት ነዋሪዎች ድምጽ በመስጠት ላይ ናቸው። ባለፈው ወር በተደረገው ምርጫ አሸናፊው ሳይለይ ቀርቷል። የጆርጂያ ነዋሪዎች የዲሞክራቲክ ፓርቲ ወኪል የሆኑትን ራፋኤል ዋርኖክን ደግሞ በመምረጥ ወይም የቀድሞ ስፖርተኛ የነበሩትን የሪፐብሊካን ወኪል ሄርሸል ዎከርን አዲስ ወኪል ማድረግ በሚል ላይ ውሳኔ ይሰጣሉ። ባለፈው ምርጫ ዋርኖክ በ37,000 ድምጽ ቢመሩም ለማሸነፍ የሚያስፈልጋቸውን ድምጽ መጠን ሳያገኙ ቀርተዋል። በተደረገው የምርጡኝ ዘመቻ ከፍተኛ ገንዘብ ወጥቷል። ዋርኖክ $150 ሚሊዮን ሲያወጡ ሪፐብሊካኑ ዎከር ደግሞ $60 ሚሊዮን አፍስሰዋል ሲል አሶሲየትድ ፕሬስ ዘግቧል። ሁለቱም ተፎካካሪዎች ጥቁር አሜሪካውያን ሲሆኑ ሪፐብሊካኑ ዎከር የአሜሪካ እግር ኳስ በመጫወት መታወቃቸውን ተጠቅመው ለውድድር ቀርበዋል። ሁለት የቀድሞ የሴት ጓደኞቻቸውን ጽንስ ለማቋረጥ ገንዘብ ሰጥተዋል የሚል ክስ ይቀርብባቸዋል። ዎከር ዋርኖክን ለፕሬዝደንት ባይደን ፍጹም ታዛዥ ናቸው ሲሉ ይነቅፏቸዋል። በዚህ ምርጫ ዲሞክራቱ ካሸነፉ በሕግ መወሰኛው ምክር ቤት 51-49 ዲሞክራቶች ይመሩታል ማለት ነው። ካልሆነ ግን 50 እኩል መቀመጫ ይኖራቸውና የአገሪቱ ምክትል ፕሬዝደንት ዲሞክራቲኳ ካማላ ሃሪስ የሕግ መወሰኛ ምክር ቤቱ ፕሬዝደንትን በመሆናቸው ባላቸው ገላግሌ ድምፅ ምክር ቤቱን ይቆጣጠሩታል። ክብራትና ክብራን፣ ለምሽቱ የያዝነው ዜና በዚሁ ተጠቃሏል። ከቀሪ ፕሮግራሞች ጋር አብራችሁን ቆዩ። መልካም ምሽት።
እንግዲህ እንግዲህ ወልዴን ላለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈውን የዛሬ ማክሰኞ ህዳር 27 2015 ዓ.ም ዝግጅታችንን ነው እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ እየተላለፈ ይገኛል። በድጋሚ አብራችሁን እንድትሆኑ እንጋብዛለን። አሁን ወደ ቀዳሚው የአብይ ርዕስ ዘገባ እንለፍ። በኦሮሚያ ክልል ምስራቅ ወለጋ ዞን ኪረሙና አንገር ጉቴ ወረዳዎች ውስጥ ከህዳር 9 ጀምሮ እየተፈጸሙ ነው በተባሉ ጥቃቶች ቁጥሩ የበዛ ሰው መገደሉንና በሺዎች የሚቆጠሩ መፈናቀላቸውን ነዋሪዎች ለአሜሪካ ድምጽ ተናግረዋል። በህይወትና በአካል ላይ ስለደረሰው ጉዳት መጠን የተረጋገጡ ቁጥሮችን ማግኘት ግን አልተቻለም። የአማራ ብሔር ተወላጅ የሆኑ አስተያየት ሰጪዎች ለጥቃቶቹ የኦሮሚያ ልዩ ኃይልንና ኦነግ ሸኔ ያሉትን ታጣቂ ቡድን ተጠያቂ ሲያደርጉ፣ የኦሮሞ ብሔር ተወላጆች በበኩላቸው ጽንፈኛና ፋኖ የሚሏቸውን ታጣቂዎች እየወነጀሉ ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን በዞኑ ያለው ሁኔታ እንዳሳሰበውና መረጃ በማሰባሰብ ላይ መሆኑን ለአሜሪካ ድምጽ ገልጿል። የተለያዩ የፖለቲካ ፓርቲዎች መንግስት ጥቃቶቹን እንዲያስቆምና የሰላማዊ ሰዎችን ደህንነት እንዲጠብቅ እየጠየቁ ነው። ከፌደራል መንግስቱ እስካሁን የተባለ ነገር የለም። የአሜሪካ ድምጽም በርካታ ሙከራዎችን አድርጓል ተሳካም። ገልሞ ዳዊትና አስቴር ምስጋናው ያጠናቀሩትን ሀብታሙ ስዩም ያቀርባል። አድማጮች ይህ ዘገባ እየተሰናዳ ነው፣ እንደደረሰን እንመለስበታለን። ወደ ተከታዩ ስናልፍ ደግሞ ኦሮሚያ ክልል ምስራቅ ወለጋ ዞን በኮማንድ ስር እንዲተዳደርና አካባቢውንም የኢትዮጵያ መከላከያ ሰራዊት እንዲቆጣጠረው 3 የፖለቲካ ፓርቲዎች ጠይቀዋል። እናት ፓርቲ፣ ኢሃፓና መኢአድ በጋራ በሰጡት መግለጫ በዞኑ ለበርካቶች ህልፈትና መፈናቀል ምክንያት የሆኑት ኃይሎች ለህግ እንዲቀርቡና መንግስት በአካባቢው እየተፈጸመ ስላለው ጥቃት በአስቸኳይ ለህዝብ ማብራሪያ እንዲሰጥ አሳስበዋል። የኦሮሞ ፌደራሊስት ኮንግረስ ኦፌኮ በበኩሉ መንግስት የምስራቅ ወለጋ ጨምሮ በኦሮሚያ ያለው አለመረጋጋት በውይይት ብቻ እንዲፈታ አሳስቧል። ኢዜማ በበኩሉ መፍትሄው ለግጭቱ መሰረታዊ ችግር የሆነውን የብሔር ፖለቲካን ማስወገድ ነው ሲል አስተያየት ሰጥቷል። ገብረ ሚካኤል ገብረ መድህን ዝርዝራለው።
እናት ፓርቲ፣ ኢሃፓና መኢአድ ዛሬ በጋራ በሰጡት መግለጫ በምስራቅ ወለጋ ዞን በኪረሙ፣ በጊዳ አያናና በሃሮ አካባቢዎች በንጹሃን ላይ ተፈጸመ ባሏቸው ጥቃቶች በመቶዎች የሚቆጠሩ ሰዎች ለህልፈተ ህይወት ተዳርጓል። በሺዎች የሚገመቱ ተፈናቅለዋል። ከፍተኛ መጠን ያለው ሀብትና ንብረትም ወድመዋል። በአቶ ጌትነት ወርቁ የተነበበው መግለጫቸው ለነዚህ ጥቃቶች ሁሉ ምክንያት የሆኑት ኃይሎች በህግ እንዲጠየቁ፣ የግጭት አካባቢው በኮማንድ ፖስት ስር እንዲተዳደር፣ መንግስትም ስለ ጉዳዩ ለህዝብ ማብራሪያ እንዲሰጥ ጥሪ እናቀርባለን ይላል።
በዚህ ዘግናኝ ጭፍጨፋ የተሳተፉ የትኛውም ኃይሎች በአስቸኳይ ለህግ እንዲቀርቡ አበክረን እንጠይቃለን። ክልሉን የሚያስተዳድረው የኦሮሚያ ብሔራዊ ክልል መንግስት ብሎም ፌዴራል መንግስት እየሆነ ባለው ጉዳይ ዙሪያ ለኢትዮጵያ ህዝብ በአስቸኳይ እየተደረገ ባለው ጭፍጨፋ ዙሪያ ማብራሪያ እንዲሰጥ በጽኑ እንጠይቃለን። ዘላቂ ሰላም እስኪሰፍን ድረስ አካባቢው በኮማንድ ፖስት ስር እንዲተዳደር፣ መከላከያም አካባቢውን እንዲቆጣጠር አበክረን እንጠይቃለን።
የፓርቲዎቹ ተወካዮች በመግለጫው ዙሪያ ለጋዜጠኞች ማብራሪያ ሲሰጡ መንግስት የዜጎችን ሰላምና ደህንነት የመጠበቅ ኃላፊነቱን እንዲወጣ አሳስበዋል። መጋቤ ብሉይ አብርሃም ሃይማኖት የኢሃፓ ተወካይ ናቸው።
የኢትዮጵያ መንግስት የተሰጠውን ኃላፊነት እንዲወጣ እናሳስባለን። ህዝብ የሰጠው ኃላፊነት የህዝብን ደህንነት እንዲያስጠብቅ፣ ዜጎች በአካባቢያቸው እንዳይገደሉ ያርግ ማለት ነው። የቸገረውም ነገር ካለ መፍትሄ ህዝብ እጅ ስለሆነ ህዝብ መፍትሄ አለው። ስለዚህ በግልጽ ይናገር።
የመኢአድ ተወካይ የሆኑት አቶ ማሙሸት አማረ በበኩላቸው በዚህ ግጭትና በመሰል አለመረጋጋቶች የተበደሉ ዜጎች ፍትህ ማግኘት አለባቸው፣ በሀገሪቱም ተጠያቂነት መስፈን አለበት ብለዋል።
ይሄን ሁሉ ህዝብ ይጨፍጭፎ፣ ይሄን ሁሉ ሀገር አውድሞ፣ ሀብትና ንብረትም አጥፍቶ መጨረሻው የሚሆነው የፖለቲካ ጨዋታው ምንድን ነው? ውይይት አይደለም? ንግግር አይደለም? ሰላም መፍጠር አይደለም? ነገር ግን ሰላም በመፍጠር ውይይት በማድረግና በመነጋገር ወይም በመደራደር ብቻ የህግ ተጠያቂነት የፍትህ ተጠያቂነት ሳይረጋግጥ ወንጀለኞች በሰሩት ልክ ሳይጠየቁ ዝም ብሎ አድበስብሶ በሚታለፍበት ጊዜ እንደዚህ ደሞ ሌላ ጉልተኛ ወጥቶ የሚችለውን ያህል ፈጽሞ አርቆ እንደገና ደግሞ ወደ ድርድር ይመጣል ማለት ነው። ሌላም ጊዜ ደግሞ እንደዚሁ ሌላው ደግሞ ጉልበት ያወጣና እንደገና ነገር ይፈጽማል ማለት ነው። ስለዚህ ኢትዮጵያ ምን ሆነች? የጉልበተኞች ወንጀለኞች መወሸቂያ ድርድርና ንግግር ውይይትና እርቅ ደግሞ ምን ይሆናል? የነፍተ ገዳዮች መደበቂያ ዋሻ ይሆናል ማለት ነው። ስለዚህ ምንድነው የሚሆነው? ፍትህ ለተጎዱ፣ ለተደፈሩ፣ ለተገደሉ፣ አካላቸው ለጎደለ፣ ሀብትና ንብረታቸው ለወደመባቸው የመንግስትም የግልም ተቋማት ፍትህ ያስፈልጋል። ፍትህ ይቀርበው መጠየቅ ካልቻሉ የገበላይነት ባንድ ሀገር ውስጥ ካልተረጋገጠ ኢትዮጵያ ምድር ላይ ሰላም ሊመጣ አይችልም።
በምስራቅ ወለጋው ግጭት ዙሪያ ለአሜሪካ ድምጽ አስተያየት የሰጡት የኦሮሞ ፌደራሊስት ኮንግረስ ሊቀመንበር ፕሮፌሰር መረራ ጉዲና ደግሞ የችግሩ መንስኤ ፖለቲካዊ ልዩነትን በድርድር አለመፍታት እንደሆነ ገልጸው በምስራቅ ወለጋ ብቻ ሳይሆን በኦሮሚያ ክልል ያለውን አለመረጋጋት ለመፍታት ውይይት አስፈላጊ እንደሆነ አመልክቷል።
ፖለቲካዊ ችግሮችን በፖለቲካዊ በሆነ መንገድ በመደራደር በመነጋገር ከመገዳደር ፖለቲካ ወደ መደራደር ፖለቲካ በመምራት ችግሮችን መፍታት ያለበት መንግስት ነው። በእኛ እንትን በበቂ ሁኔታ እያደረገ አይደለም። አሁንም ቢሆን በዛው መንገድ ሰፊ በሆነ የአንድ አካባቢ ብቻ ሳይሆን በሰፊ በሆነ የኦሮሚያ አካባቢ ሰፋፊ ችግሮች እየተፈጠሩ ነው። ስለዚህ ሁሉም እነዚህን ነገሮች በጥንቃቄ ማየቱም እና መንግስትንም ዝም ብሎ በጉልበት ያንን ይፈታሉ፣ ይሄ ሽብርተኛ ነው፣ ያ ምንድን ነው እያለ አንዱን በሌላው ላይም የመጋጨት እድሎችንም የመክፈት ሁኔታ ቀዳዳ መዝጋት ያለበት የህዝብን ሰላማዊ ኑሮ መከላከል ያለበት መጠበቅ ያለበት በዋናነት መንግስት ነው።
የኢዜማ ዋና ጸሐፊ አቶ አበበ አካሉም በምስራቅ ወለጋው ቀውስ ዙሪያ ፓርቲያቸው በዛሬው ዕለት መግለጫ መስጠቱን አስታውሰው የችግሩ ምንጭ የብሔር ፖለቲካ እንደሆነ ገልጿል። ዘላቂ መፍትሄውም ይህን አካሄድ ማስተካከል እንደሆነ ተናግረው ለችግሩ ጊዜያዊ መፍትሄ ለመስጠት ግን
ችግሮች በተፈጠሩበት አካባቢ ያለው ነዋሪ ምናልባት መደበኛ ሰራዊት በቦታው ላይ ለመላክ መንግስት የሚቸገር የኃይል እጥረት ካለበትም አካባቢ ላይ ያሉ ነዋሪዎች ራሳቸው በህጋዊ መልኩ ተደራጅተው ታጥቀውና በደንብ በመንግስት ቁጥጥር ስር ሆነው ራሳቸውን የሚከላከሉበት ሜካኒዝም ቢፈጠር ጥሩ ነው። ምክንያቱም በየትኛውም ሀገር በየትኛውም አካባቢ የሚደረግ ነው። ኢትዮጵያውያንም እንደምናየው ድንበርን የሚጠብቀው የታጠቀው መደበኛ ሰራዊት ብቻ ሳይሆን ነዋሪውም ጭምር እንደሆነ ይታወቃል ከጥንት ጀምሮና ይህንን በሰለጠነ መልኩ መምራት ይቻላል። ኃይል እስኪመጣ ድረስ ለጊዜው ራሳቸውን ከዚህ ጥቃት መከላከል ይችላሉ። ዜጎች በገፍ አይሞቱም።
በዚህ ጉዳይ ዙሪያ ከመንግስት አስተያየት ለማግኘት ያደረግነው ሙከራ ለዛሬ አልተሳካም። ወደፊት ካገኘን ይዘን የምንቀርብ ይሆናል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የማክሰኞ ምሽት ዝግጅታችንን ነው እየተከታተላችሁት ያላችሁት። ቀደም ሲል የአብይ ርዕስ ዘገባችንን ተከታትላችኋል። ወደ ትንታኔው መጽሔት እንለፍ። የመቀለ ከተማ ከዛሬ ምሽት ጀምሮ ከዋናው መስመር የኤሌክትሪክ ኃይል ሊያገኝ እንደሚችል የኢትዮጵያ ኤሌክትሪክ ኃይል ኮሚኒኬሽን ዳይሬክተር አቶ ሞገስ መኮንን ለአሜሪካ ድምጽ ተናግረዋል። ከአንድ ዓመት በላይ ለሆነ ጊዜ ከብሔራዊ የኃይል ቋት ተቋርጦ የቆየው የመቀለ ከተማና የአካባቢው በዛሬው ዕለት በተጠናቀቀ የኃይል መስመሮች የጥገና ስራ ከብሔራዊ የኃይል መቆጣጠሪያ ማዕከል ጋር መገናኘታቸውን ተናግረዋል። አቶ ሞገስ የተናገሩትን ጥቂቱን ሰምተን እንመለስ።
ያው ጥገናው ተሰርቶ የነበረው በዚህ በወልዲያ መስመር እስከ አላማጣ ድረስ ብቻ ነው። ካላማጣ በኋላ ግን ጥገና አልተሰራም ነበር። ስለዚህ ካላማጣ መሆነውን መስመር የመጠገን ስራ ዛሬ ተጠናቋል። እሱ ከተጠናቀቀ በኋላ እስከ መቀሌ ድረስ ያለው ከመሆኑ በኋላ መቀሌ ምንም ችግር ያልነበረበት መስመር በመሆኑ ከብሔራዊ ኃይል መቆጣጠሪያ ማዕከላችን ጋር ተቋርጦ የነበረው ግንኙነት ተገናኝቷል ማለት ነው።
ስለዚህ አሁን መቀሌ ሙሉ በሙሉ ከዋናው የኃይል መስመር ኃይል ያገኛል።
አዎ፣
ከዛሬ ማታ ጀምሮ።
አዎ።
አድማጮች፣ አቶ ሞገስን ያነጋገራቸው ዘጋቢያችን ገብረ ሚካኤል ገብረ መድህን ነው። አድማጮች ዛሬ ከጥቂት ደቂቃዎች በፊት ኳታር እየተካሄደ ባለው የዓለም ዋንጫ ወደ ሩብ ፍጻሜ ለማለፍ ግጥሚያ ያደረጉት ሞሮኮና ስፔን በአፍሪካዊቷ ሞሮኮ አሸናፊነት ተጠናቋል። መደበኛው 90 ደቂቃ ያለምንም ጎል ከተጠናቀቀ በኋላ በፍጹም ቅጣት ምት ነው ሞሮኮ አሸናፊ መሆኗን ያረጋገጠችው። በዚህ ወደ ተከታዩ ዘገባችን ስናልፍ ወደ ኬንያ ይወስደናል። ኬንያ ውስጥ በተጨናነቀው የዳዳብ የፍልሰተኞች መጠለያ ካምፕ ውስጥ የኩፍኝና የኮሌራ ወረርሽኝ ቢያንስ 5 ሰዎችን ሲገድል ከ400 በላይ የሚሆኑትን ህመምተኞች ማድረጉን የረድኤት ሰራተኞች ተናግረዋል። ወረርሽኙ የተከሰተው እስከዛሬ በሀገራቸው ትልቁ ነው የተባለውን ከባድ ድርቅ ለማምለጥ በሺዎች የሚቆጠሩ የሶማሊያ ፍልሰተኞች ወደ ካምፑ መድረሳቸው በተነገረበት በዚህ አመት ነው። ፍልሰተኞቹ ካምፑ ያለበትን ጥሪት አነስተኛ እንዲሆን አድርገውታል ተብሏል። በጁማ ማጅንጋ በሰሜን ምስራቅ ኬንያ ዳዳብ መጠለያ ካምፕ የተላከውን ዘገባ ደረጀ ደስታ እንደሚከተለው ያቀርባል።
ከሶማሊያ ፍልሰተኞች አንዷ ሻማስ አዳን ወንድ ልጇ አብዱላህ በህይወት በመኖሩ ታመሰግናለች። ይሁን እንጂ ታሪካቸው ከመዋቾቹና በህይወት ከቀሩት መካከል አንደኛው ነው። እንደ አውሮፓ አቆጣጠር በ2003 በአልሸባብ ታጣቂዎች በተተኮሰባት ጥይት 9 ጊዜ የቆሰለች ስትሆን ባለፈው ግንቦት ወር ባለቤቷ በተቀበረ ፈንጂ ተገድሏል። በከፍተኛነቱ የተመዘገበው የሶማሊያ ድርቅ የሁለት ዓመት ሴት ልጇን ባለፈው ዳር በረሃብ እንድትሞት አድርጓል። ይህ በመሆኑም ነው ኬንያ ወደሚገኘው የዳዳብ ፍልሰተኞች ጣቢያ የመጣችው። ከዚያ ደግሞ የኮሌራና የኩፍኝ ወረርሽኝ የአራት ዓመት ሴት ልጇ ባለፈው ጥቅምት ነጠቃት። ኮሌራ ደግሞ ይኸው አሁን ድረስ ያገገመ የሚገኘው የአራት ዓመት ልጇ አብዱላሂን በሽተኛ አድርጎታል። እንዲህ ትላለች ሻማስ አዳን።
በጣም የሚያሙ ትውስታዎችን ያሳድርብኛል። ባለቤቴ በመገደሉ መጥፎ ስሜት ነው የሚሰማኝ። ስለ ልጆቼ ሞት መጥፎ ስሜት ነው የሚሰማኝ። ስለነሱ መነጋገር አልችልም።
የተባበሩት መንግስታት ድርጅት ካለፈው ጥቅምት ጀምሮ ያጋጠማቸውን ከፍተኛ ድርቅ በመሸሽ ኬንያ ውስጥ ወደ ተጨናነቀው የዳዳብ ፍልሰተኞች ጣቢያ ከመጡ ከ800,000 በላይ ከሆኑ የሶማሊያ ስደተኞች መካከል አዳን አንዷ መሆኗን ይገልጻል። በአቅራቢያው የሚገኘው ሀጋዴራ የዓለም አቀፍ ነፍስ አድን ኮሚቴ የጤና ማዕከል ካለፈው ጥቅምት ጀምሮ ብቻውን ወደ 300 የሚጠጉ ለኮሌራ የተጋለጡ ህሙማንን ረድቷል። አታኑስ ኮኔኒ የዓለም አቀፍ ነፍስ አድን ኮሚቴ እንዲህ ይላሉ።
Because of the short rains that we experienced recently.
ይሁን እንጂ በቅርቡ ባጋጠመን የዝናብ እጥረት አሁን ካለው ወረርሽኝ ጋር ሁኔታው በጣም ከፍ ሊል ይችላል።
ብዙዎቹ ህሙማን ህፃናት ሲሆኑ ከሶማሊያ ፈልሰው የመጡ እንደ 3 አመቱ ህፃን ልጅ አድሃር አብዲ ቃድር አይነቶቹ ናቸው። የአብዲ ቃድር እናት እንዲህ ትላለች።
ልጄ የሚሞት መስሎኝ ነበር። ነገር ግን እግዚአብሔርን አመሰግነዋለሁ። እንዲያገግም የሚያግዘው መድኃኒት ተሰጥቶታል።
ቪኦኤ በጤና ማዕከሉ የሚገኙትን ፊልም በሚያነሳበት ሰዓት በመካከለኛው እድሜ ላይ የሚገኝ አንድ ከርዳታ ድርጅቱ ጋር ይሰራ የነበረ ፖሊስ ከውሃ ወለድ በሽታ ጋር በተያያዘ ህይወቱ ማለፉን አረጋግጧል። የኮሌራ ወረርሽኝ የተባባሰው ኩፍኝ በተከሰተበት ካምፕ ውስጥ ሲሆን ህፃናትን የሚያጠቃው ቫይረስ የሚተላለፈው በማስነጠስና በማሳል ነው ተብሏል። በሺዎች የሚቆጠሩ የሶማሊያ ፍልሰተኞች ድርቅን እየሸሹ ይመጣሉ ተብሎ ይጠበቃል። የረድኤት ቡድኖች እንደ ኮሌራ ያለው ተላላፊ ወረርሽኝ በመጠለያ ካምፑ የጤና አቅርቦት ላይ ችግር ሊፈጥር ይችላል ይላሉ።
In a context where there is overcrowding in the space available.
በብዙ ሰዎች ከተጣበበው ስፍራ አንጻር ቦታውን ለማስተካከል እንድናቀድ ካልተፈቀደልን ካምፑን ይበልጥ እናጨናንቀዋለን። ያ ማለት ደግሞ ሰዎች አንዳቸው ባንዳቸው ላይ ስለሚሆኑ እንደ ሰዓት ሰደድ ሊሰራጭ ይችላል። ስለዚህ እዚህ ጋር አደጋለ። ሊሻሻል የሚችልበት ብቸኛው መንገድ የበለጠ ትኩረት መስጠት ነው።
የጤና ባለሙያዎች በድርቁ የተነሳ ባልተመጣጠነ የምግብ እጥረትና ረሃብ የተጎዱ ህፃናት ለበሽታው የበለጠ ተጠቂ መሆናቸውን ይናገራሉ። ይህ በእንዲህ እንዳለም የኬንያ መንግስትና የረድኤት ድርጅቶች የተከሰቱትን ጣምራ ወረርሽኞች ለመመከት ያላቸውን አቅም ሁሉ እንደሚያንቀሳቅሱ ተናግረዋል።
ከ ከአፍሪካ ወሬዎች ሳንወጣ ወደ ኮንጎ እናመራለን። የኮንጎ መንግስት የM23 ታጣቂዎች ሰኞ ዕለት አደረሱት ባለው ጥቃትና የተኩስ ማቆም ስምምነቱን ባፈረሰው ጥቃት የሞቱት ሰዎች በከፍተኛ ሁኔታ ጨምሮ 270 መድረሱን አስታውቋል። ዘገባው የአሶሲየትድ ፕሬስ ነው፣ እንደሚከተለው ይቀርባል። የኮንጎ መንግስት 270 ሰዎች መሞታቸውን ላስታወቀበት ጥቃት የM23 ታጣቂዎችን ተጠያቂ ያደረገ ሲሆን የታጣቂ ቡድኑ ሊቀመንበር ግን የቁጥሩን ትክክለኛነት ጥያቄ ውስጥ በመክተት የኮንጎ መንግስት ወታደሮቹና አጋሮቻቸው ከፈጸሟቸው አረመናዊ ድርጊቶች አቅጣጫ ለማስቀየር እየሞከረ ነው ሲሉ ከሰዋል። የመንግስት ቃል አቀባይ የሆኑት ፓትሪክ ሙያያ ሰኞ ዕለት እንደተናገሩት መንግስት ከክልሉ ዋና ከተማ ጎማ 7 ኪሎ ሜትር ርቀት ላይ በመትገኘው ኪሺሼ ውስጥ ስለተፈጠረው ነገር ለማጣራት ይፋዊ ምርመራ መክፈቱን ተናግረዋል። የሀገሪቱ የፍትህ ሚኒስትር በኔዘርላንድ በሚገኘው ሄግ በመሄድም ጉዳዩን ላለማቀፉ የወንጀለኞች ፍርድ ቤት አቃቤ ህግ በማቅረብ በኪሺሼ የተፈጸመው እልቂት እንዲጣራ መጠየቃቸውንም ጨምረው ገልጸዋል። ይህ በእንዲህ እንዳለ በጎማ የማህበራዊ ንቅናቄ አባላትና የከተማዋ ነዋሪዎች ተሰብስበው በግጭቱ የሞቱትንና ጉዳት የደረሰባቸውን ለማሰብ የሻማ ማብራት አካሂደዋል። ኪሺሼ የስጋ ቤት አይደለምና ኦ ኪሺሼ የሚሉ መፈክሮችን ያነገቡት ተሳታፊዎች በደርዘኖች የሚቆጠሩ ሰዎችን የገደለውንና በአስር ሺዎች የሚቆጠሩ ያፈናቀለውን በM23 አማጺ ቡድን በሩዋንዳና በኮንጎ መካከል የተፈጠረውን ግጭት ለማስቆም ዓለም አቀፉ ማህበረሰብ ትኩረት እንዲሰጥ ጠይቀዋል። ከነዚህ አንዷ የጎማ ከተማ ነዋሪ ሆነችው ናዲያኛ ሙሺያ አንዷ ናት።
እኛ እዚህ ያለነው የሀገራችን ልጆች በአሸባሪው የM23 በመገደላቸውና የሀገራችን ፕሬዝዳንትም የሶስት ቀን ብሔራዊ ሀዘን በማወጃቸው ነው። እኛ እንደ ወጣት የኮንጎ ተወላጆች ይህንን ሀዘን ከጓደኞቻችን ጋር ለመጋራትና ከህዝባችን ጋር ለማዘን ተጠራርተን የመጣ ነው።
ሌላው በሻማ ማብራቱ ላይ የተገኘው የጎማ ከተማ ነዋሪ አማኒ ጆርዳን በበኩሉ ይህን ይላል።
ከዚህ በኋላ ይበቃል እያልን ነው። ሰልችቶናል። ጦርነት አንፈልግም። ምክንያቱም እዚህ የመጣ ነው ለሰላም ነው። ኮንጎዎች ሰላም እንፈልጋለን። ከጎረቤቶቻችን ጋር ሰላም መሆን እንፈልጋለን። እነሱ ግን ሰላም ሊሰጡን አይፈልጉም። እዚህ የተገኘነው የኮንጎ ወጣቶች ጦርነት እንደማይፈልጉ ሲበቃ ይበቃል የሚለውን ለዓለም አቀፉ ማህበረሰብና ለፕሬዚደንታችን ጥሪ ለማድረግ ነው። እዚህ ያለነው ለጦርነት አይደለም። ነገር ግን ከታጣቂ ኃይሎቻችን ጋር በመሆን ጥላትን መዋጋት እንፈልጋለን።
የኮንጎ መንግስት መጀመሪያ ላይ የM23 አማጽያንና የሩዋንዳ መከላከያ ኃይሎች በኪሺሼ 50 ሰዎችን ገድለዋል ሲል ከሶ ነበር። የሩዋንዳ መንግስት ግን M23 ታጣቂዎችን እንደማይደግፍ በተደጋጋሚ አስታውቋል። የኮንጎ መንግስት በአካባቢው የጸጥታ ችግር ምክንያት ቢያንስ 270 ሰዎች ሞተዋል ሲል ለጠቀሰው መረጃ ግን ሌላ ተጨማሪ ማረጋገጫ አልተገኘም። ሆኖም ሙያያ እንደሚሉት መረጃው የተገኘው ከአካባቢው የሲቪል ማህበረሰብ ነው። የM23 ሊቀመንበር በርትራንድ ቢስሙዋ ግን የሟቾቹ ቁጥር በጎሳ ሚሊሻ መሪ ሆን ተብሎ የተጋነነ መሆኑንና ማክሰኞ ዕለት በኪሺሼ በደረሰው ግጭት 8 ሰዎች ብቻ በተባራሪ ጥይት መሞታቸውን ይገልጻሉ። ባለፈው ወር በአንጎላ የተካሄደውን ጉባኤ የተካፈሉ መሪዎች የM23 ተዋጊዎች የተኩስ ማቆም ስምምነቱን የማያከብሩና የተቆጣጠሯቸውን ከተሞች ለቀው የማይወጡ ከሆነ የምስራቅ አፍሪካ ቀጠናዊ ኃይል በግድ እንደሚያስወጣቸው ተገልጾ ነበር። በሰኔ ወር በተደረሰው ስምምነት መሰረትም የቀጠናው የጦር አካል የሆኑ ከ900 በላይ የኬንያ ወታደሮች ወደ ምስራቅ ኮንጎ የተሰማሩ ሲሆን ደቡብ ሱዳንም 750 ወታደሮቿን እንደምትልክ አስታውቃለች። ከኡጋንዳ 2፣ ከብሩንዲ 2 የሻለቃ ቡድኖችም ጦሩን እንደሚቀላቀሉ ተገልጿል። እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ማክሰኞ ምሽት ስርጭታችንን ነው። የምሽቱን የመጀመሪያ አጋማሽ አጠናቀናል። ወደ ሁለተኛው አጋማሽ ከመሸጋገራችን በፊት ግን በዝግጅቶቻችን ላይ አስተያየቶች ካሏችሁ ወይም በተለያዩ ሳምንታዊ መሰናዶቻችን ቢካተቱ የምትሏቸውን ሐሳቦች ለመጠቀም በምን ታገኙናላችሁ? ተከታዩ ማስታወቂያ ሰምተን እንመለስ።
የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com፣ በፌስቡክ @voaamharic፣ በትዊተር #voaamharic ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምጽ VOA።
የአሜሪካ ድምጽ የአማርኛ ቋንቋ ስርጭት ይቀጥላል። የሁለተኛው አጋማሽ ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያ ቅንብር የሚሆነው ሳምንታዊ የምጣኔ ሀብት ዝግጅታችን ነው። ኢትዮጵያ በቅርቡ የኤሌክትሪክ ኃይል ወደ ኬንያ መላክ መጀመሯን አስታውቃለች። ከዚህም በአመት ወደ 100 ሚሊዮን ዶላር የውጭ ምንዛሬ እንደምታገኝ ገልጻለች። የአሜሪካ ድምጽ ያነጋገራቸው የምጣኔ ሀብት ባለሙያዎች የተወሰኑት ትክክለኛ እርምጃ መሆኑን በመግለጽ ሲደግፉ፣ በሌላ ወገን የህዳሴ ግድቡ መሰረታዊ ዓላማ ጭምር የነበረው የሀገር ፍጆታን ማሟላት ቅድሚያ ሳይሰጠው መጠነኛ የውጭ ምንዛሬ ለማግኘት ሲባል ወደ ውጭ መላኩ ተገቢ አይደለም የሚል ትችት አንስተዋል። ባለሙያዎችን ያነጋገረው ደረጀ ደስታ እንደሚከተለው አሰናድቶታል።
ኢትዮጵያ በቅርቡ የኤሌክትሪክ ኃይል ወደ ኬንያ መላክ መጀመሯ አንድ ሰሞን የመገናኛ ብዙሃንን ትኩረት ስቦ እንደነበር ይታወቃል። ከታላቁ የህዳሴ ግድብና ከሌሎች የሀገር ውስጥ ግድቦች የሚገኘውን የኤሌክትሪክ ኃይል ወደ ጎረቤት የአፍሪካ ሀገሮች በመላክ የውጭ ምንዛሪ ለማግኘት ማቀዷም ተደጋግሞ ሲነገር ቆይቷል። በሌላ በኩል ደግሞ በኢትዮጵያ የኤሌክትሪክ ኃይል ተጠቃሚዎች በተለይ በገጠር 34.2% መሆኑን የዓለም ባንክ ዴሮፓ ቁጣጥር በ2020 ያወጣው ዘገባ ያመለክታል። የመንግስት ባለስልጣናትም እስከ 70% የሚደርስ ህዝብ ጨለማ ውስጥ መኖሩን ይጠቅሳሉ። መንግስት በቅድሚያ ይህን የሀገር ውስጥ ፍላጎት ማሟላት ይኖርበታል የሚሉት የምጣኔ ሀብት ባለሙያው ዶክተር ጉቱ ቴሶ፣ ይህ ማለት ለቤትና ግል ፍጆታ ብቻ ሳይሆን ኢትዮጵያን ለኢንዱስትሪ አመቺ እንዳትሆን ያደርጋታል ማለት ነው ይላሉ።
ኢትዮጵያ ከሰብሳሃራን አፍሪካን ሀገራት ውስጥ ዘ ሊስት ኤሌክትሪፋይድ ነች። ሊስት ኤሌክትሪፋይድ ስንሆን ምን ሆነው ለኢንዱስትሪ አማቻ አንሆንም ማለት ነው። ለኢንዱስትሪ አማቻ አንሆንም ማለት ለከተሜነት አንሆንም ማለት ነው። ለከተሜነት እንማንሆን የሚያሳዩ ምንድነው? ከሰብሳሃራን አፍሪካ ዲስአርባናይዝድ የሆነችው ኢትዮጵያ ነች። እንግዲህ እንደዚህ አይነት ሁኔታ ውስጥ ሆነን ያመረትነውን ማብራት ዶላር ለማግኘት ብቻ ሲባል ወደ ኬንያና ወደ ሌሎቹ መላክ ለምናስበው ስር ነቀል የምጣኔ ሀብት ወደፊት መስፈንጠርን ይዞ ሊመጣ ይችላል ወይ ነው።
ዶክተር ጉቱ የታላቁን ህዳሴ ግድብ ስናስብ ትልቁ ዓላማ የሀገር ውስጥ ፍጆታን ማሟላት እንጂ ወደ ውጭ የመላኩን ነገር ትልቁን ስፍራ የያዛል ነበርም ይላሉ።
እኛ የዚህን የህዳሴውን ግድብ ኤሌክትሪክ ማመንጨትን ስናስበው ከኤክስፖርት የምትገኘውን ሬቨኑ በትንሽ ደረጃ ላይ ያስቀምጠው ትልቁን ያስቀምጠው ምንድን ነው? በኢትዮጵያ ግብርናና ገጠር ልማት ስትራቴጂ ውስጥ የነበረውን ስትራቴጂ ትግበራና ፖሊሲውን መሬት የማስነካት ላይ ትልቅ አስተዋጽኦ ያደርጋል ነው። ያ ምንድን ነው? ሩራል ላይቭሊሁድ ትራንስፎርሜሽንን ያመጣል ብለን ስናስብ የነበረው ኮቴጅ፣ እነዚህ ጥቃቅን ኢንዱስትሪዎች በገጠሩ ይስፋፋሉ ነው። የተለያዩ ስራ እድሎች ገጠሬ የሆኑ ባችን ወደ ከተማነት ይመጣል። ወደ ከተማነት በመጣ ቁጥር ደግሞ ማህበራዊ አገልግሎት፣ ትምህርት ቤቶች አሉ፣ ጤና ጣቢያዎች አሉ፣ ሆስፒታሎች አሉ፣ ንግድ ቤቶች፣ እነዚህ ሁሉ የኃይል አቅርቦት ሲያገኙ ይለወጣሉ። የገቢ ምንጫቸው በስፋት ያድጋል። እስራኤል ድል በስፋት ይፈጠራል ነው። ከዛ በመለስ ኢንዱስትሪ ፓርኮቻችን በኃይል እጥረት ምክንያት የተዘጉ ዋጋቸው ውድ የሆነባቸው ባለ ሀብቶች ከውጭ ሀገር መጥተው ሀገራችን ውስጥ ኢንቨስት እንዲያደርጉት ያደረጋቸው አንዱ ምንድነው? አፎርደብል ሰስቴነብል ሰፊሽንት የሆነ ኤነርጂ አቅርቦት እጥረት ምክንያት በማድረግ የቀሩትን እነዛን ባለ ሀብቶችን ወደ ሀገር ከማስገባት አንጻር ትልቅ ነገር ያመጣል የሚለው ነው።
ኢትዮጵያ ወደ ኬንያ የዘረጋችው የኤሌክትሪክ ማስተላለፊያ መስመር 1045 ኪሎ ሜትሮች የሚረዝም ሲሆን 433 ኪሎ ሜትር ኢትዮጵያ ውስጥ 612 ኪሎ ሜትር የሚሆነው ኬንያ ውስጥ የተዘረጋ ነው። በዚህ መስመር በመትልከው ኤሌክትሪክ በአመት $100 ሚሊዮን እንደምታገኝ ኢትዮጵያ አስተውቃለች። የሚገኘውን ጥቅምና የሚያስከትለውን ጉዳት ያብራራሉ።
ለኬንያ የምናመጣው ዶላር የሚያመጣው ለውጥና ይሄን ኢንዱስትሪዎቻችን እንዲዘምኑና ወደ በቂ የሆነ ኃይል አቅርቦት እንዲያገኙ ገጠሮቻችን በቂ ኃይል አቅርቦት እንዲያገኙ ማህበራዊ አገልግሎት ተቋሞቻችን ሁሉ በቂ ኃይል አቅርቦት እንዲያገኙ ከማድረግ ተወዳድረው የትኛው ለሀገሪቷ ምጣኔ የተሻለ ይሆናል ብሎ እንደ አንድ ባለሙያ እንደ አንድ የሀገር አመራር ማሰብ ያስፈልጋል የሚለው ነው። ለኔ ለምሳሌ እንደው እንደማረጥ ቢሰጠኝ አብዛኛው መሰረተ ልማቶቻችን ወደ የገጠሩ ኃይል በማዳረስ ዙሪያ ላይ አብዛኛው መሰረተ ልማት አልተሟላ ሊሆን ይችላል። መሰረተ ልማት በተሟላበት ግን በቂና ሰፊሽንት የሆነ ኃይል ካቀረብን በኋላ የተረፈን ወደ ጎረቤት ሀገር ብንልክ የተሻለ አማራጭ ምጣኔ ሀብቱን ከመደገፍ ወደ ኢንዱስትሪ የምናደርገው ሽግግር ከማሳላት አንጻር ያ የተሻለ ነገር ይሆናል ብዬ ነው ማለት። ካልሆነ በስተቀር ውጭ ሀገር ሊኮድ ዶላር ማግኘት አንዲት ነገር ብቻ ነች። ምናልባት ይሄ የሚመጣው ዶላር ምን ላይ ይውላል? ከዚህ በፊት የመጡ ዶላሮችስ እንዴት አድርገው የጥቁር ገበያ ማስፋፊያ ኢትዮጵያን እንዳደረጉላችንም የምናቅ ነውና እንደ አንድ ባለሙያ ምናልባት ይሄኛው የተሻለ ይሁን ወይ ምላስ።
በአዲስ አበባ ዩኒቨርሲቲ የመሬትና የውሃ ሀብት ማዕከል ውስጥ የሚሰሩት የምጣኔ ሀብት ባለሙያው ዶክተር ፈቃዱ ገላው ግን በዶክተር ጉቱ ሐሳብ አይስማሙም።
ምክንያቱም ሁሉንም ገጠር ሁሉ እያንዳንዷን ገጠር ቤት አደርሳለሁ ብለህ ያለህን ሪሶርስ ከምታባክን የተወሰነውን ኤክስፖርት አድርገህ በዛ ኤክስፖርት ደግሞ ሌሎችንም የልማት ስራዎችና ቅድሚያ የሚሰጡ ስራዎችን ብትሰራበት ችግር የለውም። እንደ ሁሉ ነገር የኢትዮጵያ እያንዳንዱ ቤት ኤሌክትሪክ ሳይደርስ ኤክስፖርት ማድረግ የለብንም የሚለው አዋጭም አይደለም። አንዳንድ ቦታዎች በጣም ወጪው በጣም ከባድ ሊሆን ይችላል። እነሱ ጋር ከማዳረስ ግን የተረፈውን የተወሰነውን ኤክስፖርት አድርገ ወደ ውጭ ልከህ በዛ በመታገኘው ደግሞ ሌሎች ልማት ስራዎችን እየሰራ ቀስ በቀስ ማስፋፋት ይቻላል። የኤሌክትሪክ አቅርቦት ኤክስፖርት ማድረጉ ጥሩ ነው።
ኢትዮጵያ በአሁኑ ጊዜ ለሱዳንና ጅቡቲ የኤሌክትሪክ ኃይል በሽያጭ የምታቀርብ ሲሆን ባለፈው አመት ለሁለቱ አገሮች ካቀረበችው ከዚሁ ሽያጭ 94.4 ሚሊዮን ዶላር ማግኘቷን የኢትዮጵያ ኤሌክትሪክ ኃይል ባለስልጣን አስታውቋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
ወደ ተከታዩ ዘገባ ስናልፍ የ16 ቀናት የጸረ ጾታዊ ጥቃት ዘመቻ በዓለም ላይ እየታሰበ ይገኛል። በዓለም ዙሪያ ከኮቪድ-19 ወረርሽኝ በኋላ ጾታዊ ጥቃት መጨመሩን እንዲሁም ደግሞ በኢትዮጵያም ጾታዊ ጥቃት በአንድ ከመቶ መጨመሩን የተለያዩ ተቋማት ዋቢ ያደረጓቸው ጥናቶች ያሳያሉ። ኤደን ገረመው በዚህ ዙሪያ በሶማሌ ክልል ጅጅጋ ከተማ እየተንቀሳቀሱ ከሚገኙ ተቋማት መካከል አንዱ የሆነውን የሷ ኢትዮጵያ የተሰኘ ተቋም መስራች የሆነችውን ምህረት ዋለልኝ አነጋግራታለች። ያሰናዳችሁ ዘገባ ቀጥሎ ይቀርባል።
ዓለም አቀፉ የ16 ቀናት የጸረ ጾታ ጥቃት ዘመቻና ንቅናቄ ሴቶችን አከብራለሁ ጥቃታቸውን እከላከላለሁ በሚል መሪ ቃል እየታሰበ ይገኛል። ጾታዊ ጥቃት፣ የፍትህ ማጣት፣ የሴቶች ከወንዶቻቸው እኩል እጥቅምና የክፍያ ተጋሪ አለመሆን የመሳሰሉ ጉዳዮች ላይ ግንዛቤ ለማስጨበጥ በስርዓተ ጾታና በሴቶች መብት ጉዳይ የሚሰሩ ተቋማት እየተንቀሳቀሱ ይገኛሉ። ከነዚህ ተቋማት መካከል አንዱ የሆነው የሷ ኢትዮጵያ ነው። ከተመሰረተ አመት ያልሞላውና በሶማሌ ክልል በጅጅጋ ከተማ የሚንቀሳቀሰው ይኸው ተቋም በዚህ 16 ቀናት ዘመቻ ጉልህ የሆነ እንቅስቃሴን እያደረገ ይገኛል። የተቋሙ መስራችና ስራ አስኪያጅ ምህረት ዋለልኝ ስለ ተቋማቸው ያለፉት ወራት እንቅስቃሴዎች እንዴት አስረዳለች?
ከተቋቋምን አመት አልሆነንም። ፈጫችንን ፕሮግራም ያደረግነው ሰኔ 29 ላይ ነው። እንደ አላማ አንስተን መጀመሪያ የተነሳ ነው የሴት ልጅ ግርዛትንና በጾታ ላይ የሚደርስ ጥቃትን መዋጋት ነው የመጀመሪያና ቅድሚያ የሰጠነው አጀንዳ። ይሄን የመረጥንበት ዋናው ምክንያት በሶማሌ ክልልና በአፋር ክልል ነው ፕራዮሪቲ የሰጠነው። አሁን ላይ እየሰራን ያለነው በሶማሌ ክልል ላይ ነው። እንግዲህ በሶማሌ ክልል ዳታዎች እንደሚያሳዩ ከ97-96 ይላሉ ያሉን መረጃዎች እስካሁን እና ይህ ነገር መቆም አለበት ብለን ስላመንን ነው እየሰራን ያለ ነው። እስካሁን ያደረግነው ነገር ራሳችንን ወደዚህ ትግል ስናስገባ ብዙ ጥያቄዎች ይመጣሉ። በተለይ በወጣት እንደሚመራ አንድ የሲቪክ ማህበር እንድናችሁ እንዴት ናችሁ የሚለውን ነገር ለማስቀረት እና ኔትወርክ ለማድረግ ጅጅጋ ላይ የሚሰሩ ብዙ መንግስታዊ ያልሆኑ ተቋማቶች ጋር ግንኙነት በመፍጠር ከእነሱ ጋር እንዴት አብረን መስራት እንደምንችል ፓናል ዲስከሽን በማዘጋጀት ከእነሱ ጋር ተወያይተናል። ሌላ ያደረግነው ከየትምህርት ቤቱ ሴት ተማሪዎችን ወስደን አንድ ያስተዋልነው እና ይህንን ያደረግንበት ምክንያት ሴት ተማሪዎችም ደግሞ ሴቶች ጥቃት ምን እንደሆነ አያውቁትም። ለምን ማህበረሰቡ መገረዝ ጥፋት እንደሆነ እነሱ እንደሚጎዳቸው ልክ እንዳልሆነ እየነገር አላሳደጋቸውም። ሴት ልጅ በቤተሰብ አካሏ ስትደፈር፣ በጎረቤት ስትደፈር፣ በመንገደኛ ስትደፈር፣ የትኛውም ትንኮሳ ሲደርስባት ዝም ማለት ባህል እንደሆነ አውቃ ነው ያደገችው። መናገር እንዳለባት፣ ምን ማድረግ እንዳለባት እየተማረች ወይም ግንዛቤ እያገኘች አላደገችም እና የሚቀድመው ሴቶች ይሄ ነው ጥቃቱ ብለው እንዲለዩት ጥቃቶቹ ምን እንደሆኑ ሲደርስባቸው ደግሞ እንዴት ማድረግ እንዳለባቸው፣ ወዴት መሄድ እንዳለባቸው፣ ማን የህግ ከለላ እንደሚሰጣቸው፣ ለማን ቀድሞ ቢናገሩ ይሄ ነገር ምን እልባት እንደሚያገኝ፣ የህግ ከለላ እንዴት ማግኘት እንደሚችሉ፣ እነዚህ አይነት ነገሮች እንዳይደርሱባቸው እንዴት መከላከል ይችላሉ የሚለውን ነገር ግንዛቤ ለማስጨበጥ ከየትምህርት ቤቶቹ ሴት ተማሪዎችን ወስደን አሰልጥነናል። ሁለተኛ የሰራነው ስራ ደግሞ ከኛ ስር ያሉትን አብሮን የሚሰሩት በጎ ፈቃደኛ የኛ የድርጅቱ አባላቶችን የሊደርሽፕ አስተሳሰብ እንዲኖራቸው ወይም የመሪ አስተሳሰብ እንዲኖራቸው እንዴት ማገልገል እንዳለባቸው፣ ማህበረሰባቸውን በምን አይነት መንፈስ መስራት እንዳለባቸው፣ ምን ማድረግ እንዳለባቸው የሚያስገነዝብ ስልጠና ሰጥተናል።
በ16ቱ ቀናት የጸረ ጾታዊ ጥቃት ንቅናቄ ሴቶች ፍትህ እንዲያገኙ ለማድረግ የህግ አካላት ላይ ትኩረት ሰጥተው እየተንቀሳቀሱ መሆኑንም ወጣት ምህረት ትገልጻለች።
አሁን በዚህ በ16 ቀን ንቅናቄ የቀረን ሁለት የምንሰራው ስራ የህግ አካላቶችን በተለይ ደግሞ መጀመሪያ ጥቃቶች ሲደርሱ ሄደው ሪፖርት የሚቀበሉትን ወይም ደግሞ ጥቆማ የሚቀበሉትን የህግ አካላቶችን ወስደን ለማሰልጠን እየተነጋገርን ነው። በሚቀጥሉት ሳምንታት ውስጥ የምናደርገው አንዱ ስራ እሱ ነው የሚሆነው። ስለዚህ እንደዚህ አይነት ጥቃቶች ደርሷል ተብለው እነሱም ሲጠቆሙ ጥቃት እንደሆኑ አምነው በምን አይነት መንገድ ማኔጅ ማድረግ እንዳለባቸው፣ እንዴት አድርገው መስራት እንዳለባቸው ግንዛቤ የሚያስጨብጥ ስልጠና አስበናል። የመጨረሻና ሴቶችን ለማነቃቃት ብለን ያሰብነው በትምህርታቸው ጥሩ የሰሩ ሴቶችን እንደ ሩጫ ሲምፖዚየም አዘጋጅተን በከተማው አደባባይ ላይ እነሱን ለመሸለም አስበናል።
በዚህ የንቅናቄ ወቅት ከሴቶች መብት ጋር በሚሰሩ ተቋማት ማህበራዊ ሚዲያዎች ላይ የተለያዩ ጥናቶች እየተጋሩ ይገኛሉ። በኢትዮጵያ ከጠቅላላ ሴቶች ውስጥ ግማሽ ያህሉ ወይም ደግሞ ወደ 23.8 ሚሊዮን የሚደርሱ ሴቶችና ልጃገረዶች የግርዛት ሰለባ መሆናቸው፣ እንዲሁም ደግሞ በኢትዮጵያ ወንድ ሰራተኞች በሁሉም የስራ ዘርፎች በአማካይ ከሴታቸው የስራ አጋሮቻቸው 11% የበለጠ ገቢ እንደሚያገኙ የመሳሰሉ ጥናቶች ይጋራሉ። ምህረትም በሴቶች ዙሪያ በሰፊው መስራት እንዳለበት የሚያመላክት አሃዝ በቅርቡ ማየቷን ትገልጻለች።
እንዲሁም የሚገርም ጥናት እያየሁ ነበር እና የኢትዮጵያ የኢኮኖሚ እድገት በ8% ወደ ኋላ ሲቀንስ የሴቶች ጥቃት ደግሞ በ1% ጨምሯል። እና አንዳንድ ጊዜ ነገሮቻችን ወይም ደግሞ እንደ ሀገር አድገናል፣ እንደ ሀገር ወደ ኋላ እየቀረን ነው ስንል ለዛ ለመቀነሱም ለዛ ወደ ኋላ ለመሄዳችንም የሴቶች ጥቃትና ጾታ ላይ የተመሰረተ ጥቃት የራሱን የሆነ ትልቅ ሚና ይጫወታል። ስለዚህ በአገራችን በስካሁን ባሳለፈችው በጦርነቱ እያሰበን ወይም እያሳሰበን የነበረው ምን ያክል ትሪሊየን ዶላር ሰስረናል፣ ምን ያክል ሴክተሮች ወድመዋል፣ ምን ያክል ህንፃዎች ተበላሽቶብናል፣ ምን ያክል አስፋልቶች ተበላሽቶብናል ነበር ሪፖርት ላይ የምንሰማው። ሁሉም ሰው ሲያሳስበው የነበረው እንደምናየው የኑሮ ውድነቱ በጣም ጨምሯል፣ ሰው መኖር እያቃተው ነው። ግን የፈረሱ ሴቶች ነበሩ፣ ማንነታቸውን ያጡ ሴቶች ነበሩ። በዚህ ሁሉ ነገር መሀል አይን ውስጥ ያልገቡ ወይም ድምጻቸው ያልተሰማ የእቃን መፍረስና የኢኮኖሚ መውረድን ስናስብ ሰው አፍርሰናል፣ ሴቶችን አፍርሰናል። እንግዲህ መረጃዎች እንደሚያሳዩን ወደ 1300 የሚጠጉ የአስገድዶ መደፈር ሪፖርቶች ደርሰዋል። እንግዲህ እነዚህ የቀረቡና ታምነው ይሄን ያልናቸው ተብሎ የተገለጸ መረጃ እንጂ ያልተዘገቡ ተዘግበው ለህዝቡ ይፋ ያልወጡ ብዙ ቁጥሮችና ብዙ የፈረሱ ሴቶች አሉ ብለን ግን እናምናለን።
ምህረቱ አለልኝ በዋናነት መንግስትና ማህበረሰቡ ግንዛሬ መውሰድ እንዲሁም ደግሞ ማስተዋል ያለበት ነገር የህግ ተፈጻሚነቱ መሆኑንም ተነሳለች።
ለምፈልገው ነገር ህግ እንደ ህግ ተቀምጦ ሊሆን ይችላል። ነገር ግን እናያቸው ሄደው ካመለከቱ በኋላ በምን አይነት መንገድ እንደሆነ አናቀማጥቆቻቸው ከእስር ያመልጣሉ ይወጣሉ ሴቶችን ይገላሉ። በከዛ በኋላ አቤት የሚባልለት አካል የለም። አንድ ነገር ተይዞ መጨረሻ ላይ ውጤቱን አናየውምና አንዳንድ ጊዜ የተቀመጠው ህግ ሴቶችን የማይጠብቅ ከሆነ ጉዳቶችን የማያስቀር ካልሆነ ህጉን እንዳላን ቁጥረው።
በጅጅጋ ከተማ የሚንቀሳቀሰው የሷ ኢትዮጵያ መስራች ምህረቱ አለልኝ ይሄ 16 ቀናት ንቅናቄ መነሻ ወይም ደግሞ መነቃቀም እንጂ የሁለት ሳምንት ስራ ብቻ አይደለም ስትል አጽንኦት ሰጥታ አሳስባለች። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ወደዚህ ወደ ዩናይትድ ስቴትስ እንመለስ። ደግሞ እንደ አውሮፓና አቆጣጥር በ2024 ወይም ከሁለት አመት በኋላ ማለት ነው በሚካሄደው ፕሬዝዳንታዊ ምርጫ በእድሜ ባለጸጋ ከሆኑ ፕሬዝዳንቶቿ መካከል ሁለቱ ሊፎካከሩ እየተሰናዱ ናቸው። ይህን ተከትሎ የህዝባ አማካይ እድሜ 30ዎቹ ውስጥ የሆነው አሜሪካ እኚህ ለመሪነት አይሆኑም እድሜያቸው በጣም ገፍቷል የሚያሰኘው ስንት አመት ያለፋቸው የሆኑ ነው የሚለው ጥያቄ ካሁኑ ብዙዎችን እያነጋገረ ነው። የአሜሪካ ድምጽ አኒታ ፓውል ያጠናቀረችውን ዘገባ ቆንጅታዬ እንደሚከተለው ታቀርባለች።
በፖለቲካው ዓለም እድሜ ምንም ማለት አይደለም፣ ቁጥር ብቻ እኮ ነው ተብሎ የሚታለፍ ነገር አይደለም፣ ያነጋግራል። በቅርቡ ፕሬዝዳንት ጆ ባይደን ከእድሜያቸው መግፋት አኳያ የፕሬዝዳንት ኃላፊነት የሚጠይቀው አቅም አለዎት ወይ በሚል ተጠይቀው እንዲህ ሲሉ ነበር መልስ የሰጡት።
I feel great. Nothing's changed. We're in great shape.
በጣም ጥሩ ስሜት ነው የሚሰማኝ። ምንም የተለወጠ ነገር የለም። ጥሩ ሁኔታ ላይ ነን እና ያው እንደምታውቁት 58ኛ አመቴን ላከብር ነው።
እሳቸው 58 ብለው ይቀልዱ እንጂ ጆ ባይደን 80 አመታቸውን ደፍነዋል። በዚህም እድሜያቸው ከገፋ በኋላ በዲሞክራሲያዊ መንገድ ከተመረጡ የዓለም መሪዎች አንዱ ናቸው ባይደን። ዋና ተቀናቃኛቸው የቀድሞው ፕሬዝዳንት ዶናልድ ትራምፕ ደግሞ 76 አመታቸው ነው። እስከሚቀጥለው ወር በዩናይትድ ስቴትስ የህዝብ ተመራጮች ስልጣን እርከን ሶስተኛውን ደረጃ ይዘው የሚቆዩት የተወካዮች ምክር ቤቱ አፈ ጉባኤ ናንሲ ፔሎሲም የ82 አመት አረጋዊት ናቸው። ከዚህ በኋላ የምክር ቤቱ ዲሞክራቶች አመራር ኃላፊነት እንደማይፈልጉም በቅርቡ አስታውቀዋል።
I will not seek re-election to democratic leadership in the next Congress.
በሚቀጥለው ምክር ቤት እንደገና የዴሞክራቲክ አባላት መሪ ሆኜ ለመመረጥ አልፈልግም። በእኔ አመለካከት በጣም የማከብረውን የዴሞክራቶች ስብስብ አመራር አዲሱ ትውልድ የሚይዝበት ጊዜ ደርሷል። ደግሞ ይህንን ታላቅ ኃላፊነት ለመሸከም ዝግጁም ፈቃደኛም የሆኑ ብዙ ይችላሉ። ደስተኛ ነኝ።
በአሜሪካ ለከፍተኛ የፖለቲካ ስልጣን ኃላፊነት በሚደረጉ ፉክክሮች የእድሜ ጉዳይ የመፋለሚያ መሳሪያ መደረጉ ከድሮ ጀምሮ የኖረ ጉዳይ መሆኑን የታሪክ ምሁራን ይናገራሉ። ሁሉም ወገኖች አንዱ ሌላኛውን ስራው ለሚፈልገው ከባድ ፈተና ብቁነቱን አጠያቂ ለማድረግ ይጠቀሙበታል። ከዚያ የሚበልጠው ትልቁ ጉዳይ ግን ይላሉ ምሁራን በእድሜ የገፉት መሪዎች በፖለቲካ ስልጣን ቀጣይነት ላይ የሚያሳድሩት አንደምታ ነው። በቴክሳስ ኦስተን ከተማ የቴክሳስ ዩኒቨርሲቲ የታሪክ ፕሮፌሰር የሆኑት ጀረሚ ሱሪ ያስረዳሉ።
The problem with leaders who hang on so long is they tend not to nurture
ለረጅም ጊዜ የሙጥኝ ብለው የሚቆዩ መሪዎች ችግራቸው ከኋላቸው መካከለኛ እድሜ ላይ ያሉ ብቁ የሆኑ ተተኪዎችን አያዘጋጁም። ምክንያቱም እነዚያ ተተኪዎች ጠንካራ ከሆኑ ከነርሱ በፊት የነበሩትን መሪዎች ስልጣን ይወስዱባቸዋልና። ስለዚህ በፓርቲዎቻችን ውስጥ አብዛኛውን ጊዜ አመራሩ 70ዎቹ አመታት ውስጥ ካሉት ዘሎ 40 አመት ውስጥ ወዳሉት እጅ ሲገባ ያያየን ነው።
እድሜያቸው ገፋ ያሉ እጩ ተፎካካሪዎች ግሩም ሁኔታ ላይ እንዳሉ ብርቱ እንደሆኑ ሲናገሩ ይሰማሉ። የዶናልድ ትራምፕ ደጋፊዎችም እንደገና ለመወዳደር ብቁ ናቸው ይልቁን ያረጁትና የተዳከሙት ባይደን ናቸው በማለት ይከራከሩላቸዋል። እንደየተናጋሪው የሚለያይ አመለካከት ነው። በዶናልድ ትራምፕ አስተዳደር ዘመን የዋይት ሃውስ ምክትል ቃል አቀባይ ሆነው ያገለገሉት አሁን በአሜሪካ ትቅደም ፖሊሲ ኢንስቲትዩት የምርጫ ተአማኒነት ማዕከል ዳይሬክተሩ ሆገን ጌርሊ ለቪኦኤ በሰጡት ቃል እንዲህ ብለዋል።
በስራው ላይ ብዙ ጊዜ ያሳለፈ ሰው ያካበተው ዘመን የጠገበ ጥበብ ያስፈልገናል። ዶናልድ ትራምፕ በአካላዊ መልኩ ታናሽ መሆናቸውን እንፈልጋለን። እሳቸውም ያላቸው ጥበብም ያስፈልገናል።
ትራምፕም የእድሜ ጉዳይ እንደየግለሰቡ የሰውነት ሁኔታ ይለያያል ባይናቸው። 80 ውስጥም 90 ውስጥም ሆነው ከበፊት ባልተለየ ጥሩ ሁኔታ ውስጥ ያሉ ሰዎች አሉ። ባይደን ግን እንደዚህ አይደሉም። የእሳቸው ግን ያን ያህልም የእድሜ ጉዳይ አይደለም በማለት ይከራከራሉ ትራምፕ። እንደውነቱ ከሆነ ግን የአሜሪካውያን አማካይ ትልቅ እድሜ 76 ዓመት ገደማ መሆኑን የበሽታ መቆጣጠሪያና መከላከያ ማዕከል ሲዲሲ ይናገራል። የቴክሳስ ዩኒቨርሲቲው የታሪክ ምሁር ጀረሚ ሱሪ እንደሚሉት በመራጮችና በመሪዎች መካከል ያለው ሰፊ የእድሜ ልዩነት የሚያስከትለው ችግር አለ።
One of the challenges that Biden has is because he is so much
Biden አንዱ ፈተናቸው እድሜያቸው ለዲሞክራቶች ድምጽ ከመሰጡ መራጮች አማካኝ እድሜ በጣም ስለሚበልጥ አንዳንድ ጊዜ አንዳንዴ መራጩን ማነቃቃት ይቸግራቸዋል። በመካከለኛ ጊዜ ምርጫቸው ድምጻቸውን የሰጡ ወጣቶች ቁጥር መጨመሩን አስተውለናል። ግን በመርጫው ድምጽ የሰጡት ጆ ባይደንን ለመደገፍ ብሎ አይመስልም።
ለማንኛውም የአሜሪካ ፕሬዝደንት ኃላፊነት አጣድፎ እንደሚያስረጅ የሚያከራክር አይደለም። እኚህን የ47 ዓመት ጎልማሳ ወይም እኚህኛውን የ46 ዓመቱን ጎልማሳ አይቶ በዓለም ላይ ካሉ ስራዎች ሁሉ እጅግ ከባድ በሆነው በአሜሪካ ፕሬዝደንትነት 8 ዓመታት ካሳለፉ በኋላ ምን ያህል እንደተቀየሩ ማየት ይቻላል።
ከተታዩ ዘገባ ደግሞ በጡት ካንሰር ዙሪያ የተገኘ አንድ አዲስ የቴክኖሎጂ ግኝት ያስተዋውቀናል። በናይጄሪያ ወደ 19000 የሚደርሱ የጡት ካንሰር ህሙማን ወደ ህክምና ማዕከል ዘግይተው በመምጣታቸው ምክንያት በየአመቱ ህይወታቸውን እንደሚያጡ መረጃዎች ያመለክታሉ። የሮቦቲክስ ባለሙያ የሆነች አንዲት ሴት ታዲያ የጡት ካንሰርን አስቀድሞ መመርመር የሚያስችል የጡት ማስያዣ ሰርታለች። የቲሞቲ ኦቢጁን ዘገባ ኤደን ገረመው እንደሚከተለው ታቀርባለች።
እንደሮፓን አቆጣጠር 2017 የሮቦት መሐንዲስ የሆነችው ካሚሶላ ቦላሪንዋ አክስቷን በደረጃ 3 የጡት ካንሰር ምክንያት አጣች። ካሚሶላ መጀመሪያ ላይ አክስቷ ይህንን ህመም መንፈሳዊ ጥቃት ነው በማለት እጅግ ትጸልይበት እንደነበር ታስታውሳለች። ካሚሶላ ሀዘን አጠቃት። ነገር ግን ደግሞ ሌሎች ሴቶችን ለማገዝም አብራ ወሰነች።
በወቅቱ ይንከባከባት የነበረውን የካንሰር ሐኪም አነጋግሬው ነበር። በጊዜ ካንሰሩ ታውቆላት ቢሆን ኑሮ ትተርፍ ነበር አለኝ። ከዛ በኋላ ምርምር ጀመርኩ። ከምርምሬም ከ10 የካንሰር ህመሞች 9ኙ መዳን የሚችሉ መሆናቸውን አገኘው።
ካሚሶላ ሴቶችን ለማገዝ ስትል ስማርት ጡት ማሳጅ የተሰኘ የጡት ማሳጅ ፈጠረች። ጡት ማሳጅው ጡትንና የደረት ግድግዳን አጥንትን በማንበብ በሞባይል መተግበሪያ አማካኝነት በግማሽ ሰዓት ውስጥ ውጤቱን ያስታውቃል ስትል ካሚሶላ ትናገራለች። የመጀመሪያው ሞዴልም በመጪው ሚያዝያ ይፋ እንደሚሆንም ተናግራለች። ካንሶላ በድጋሚ
ባለፈው አመት የካቲት ላይ የሙከራ ማሽን ይፋ አድርገናል። በአለም ዙሪያ ካሉ ባለሙያዎች እና የጤና ባለሙያዎች የመሳሪያውን ውጤታማነት እንዴት ማጎልበት እንደምንችል አስተያየት ከሰበሰብን በኋላ ነው የሚሰራ የሙከራ መሳሪያ ይፋ ያደረግነው። እነዚህ ምላሾች ወደ ኋላ ይደን የመጀመሪያ አቅዳችንን እንድንቃኝም አድርገውናል።
በናይጄሪያ 72000 የሚሆኑ ሰዎች በየአመቱ በካንሰር ምክንያት ህይወታቸው እንደሚያልፍ የጤና ባለስልጣናት አስታውቀዋል። ከነዚህ ውስጥ አብዛኞቹ ደግሞ የጡት ካንሰር ታማሚዎች ሲሆኑ ዘግይተው ወደ ጤና ጣቢያ በመምጣታቸው ምክንያት ለህልፈት እንደሚዳረጉም ባለሙያዎች ይናገራሉ። ካንሶላ ሴቶች በቀላሉ እንዲመረመሩ በየአካባቢው ባሉ ክሊኒኮች ውስጥ ይሄ መሳሪያ እንዲገኝ ከመንግስት አካላት ጋር በጥምረት ለመስራት እየጣረች ነው። ግሎሪያ ቺኒሬ አኩ እንደ አውሮፓ ቁጥጥር በ2017 ጡቷን አስቆርጣለች። ቺንየሬ ከነቴራ ሳታደርግ ፎቶግራፍ በመነሳት ከጠባሷ ጋር ተያይዞ ያለ ፍርሃትን ለመቀነስ ትጥራለች። አሁን ላይ ፕሮጀክት ፒንክ እና ብሉ የተሰኘ የጡት ካንሰር ግንዛቤ ማስጨበጫ ተቋም ውስጥ ስራ ትሰራለች።
ካንሰር ለያዛቸው ሰዎች ይሄ የሞት ፍርድ አይደለም እላቸዋለሁ። ተስፋ አድርጉ፣ ወደፊት ግፉ፣ አሁንም ማመናችሁን ቀጥሉ፣ እንዲሁም ስላሉባችሁ ተግዳሮቶች መናገራችሁን ቀጥሉ ላለው በጊዜ ሂደት አንድ ቀን ካንሰር መድኃኒት ይኖረዋል።
እንደ አውሮፓውያን አቆጣጠር በ2017 የናይጄሪያ ፕሬዝዳንት ብሔራዊ የካንሰር ምርምርና ሕክምና ማዕከል ለመመስረት ሰነድ ፈረሙ። ይህን ተከትሎም የናይጄሪያ ባለስልጣናት ለአራት አመት የሚዘልቅ የቅድመ ካንሰር ምርመራና ሕክምና እንዲሁም መቆጣጠሪያ ለማድረግ 200 ሚሊዮን ዶላር መድቧል። ይሁንና
ፕሮግራማችንን ወደ ማጠናቀቁ እየተቃረብን ነው። ከመሰናበታችን በፊት ግን
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የሽብርተኝነትን ስጋት መዋጋት ከሁለት አስርት ዓመታት በላይ የዩናይትድ ስቴትስ ግንባር ቀደሙ ስራ ሆኖ ቆይቷል። ይሁን እንጂ በዓመታት ውስጥ ስጋቱ እንደገና ብቅ ያለ ነው። አሁን ይበልጥ የተለያዩ መልኮችና ርዕዮተ ዓለሞች ያሉት እየሆነ ነው። በመልካ ምድርም የበለጠ የተፈታተነ ሆኗል። በዋይት ሃውስ የሀገር ውስጥ ደህንነት አማካሪ ዶክተር ሊዝ ሼርውድ ራኖልድ እንዲህ ይላሉ።
Nowhere is the evolution in the global terrorism landscape more vivid than in Africa.
በዓለም የሽብርተኝነት ታሪክ ውስጥ በአፍሪካ እንደታየው አዝጋሚ ለውጥ ማምጣቱ በግልጽ የታየበት የለም። የሽብር ቡድኖች ከአልቃይዳ ቅርንጫፎች አንስቶ እስከ አይሲስ አጋር ድርጅቶች አሁን መጠነ ሰፊ የሆነ ግዛቶችን በመያዝ በሚሊዮን ከሚቆጠሩ ሰዎች ተጠቃሚ ሆነዋል።
ሽብርተኞች በአህጉሪቱ ያሉትን ሲቪሎች ላይ ጭካኔ ይፈጽሙባቸዋል፣ ያሸብሯቸዋል። እንደ ዩናይትድ ስቴትስ የመከላከያ ሚኒስቴር ገለጻ በቅርብ ጊዜያት በአፍሪካ እስላማዊ ቡድኖች ጥቃት ባለፉት ጊዜያት በ300% ጨምሯል። ከዚያ ውስጥ ባለፈው 10 ዓመት 95% የሚሆነው ጭማሪ የመጣው በምዕራብ ሳህልና በሶማሊያ ነው። ዶክተር ሼሩድ ራንዶል ይህን ጥቃት ገና እየጨመረ ነው ብለውታል። አክለውም ይህን ስጋት ለማስወገድ ዩናይትድ ስቴትስ 3 ቁልፍ ነገሮች እያደረገች ነው። የመጀመሪያው በመልካም አስተዳደር ልማትና ዲፕሎማሲ ላይ ኢንቨስት እያደረግን ነው ይላሉ።
The United States is pursuing an integrated strategy that addresses the drivers of radicalization to violence.
ዩናይትድ ስቴትስ የተቀናጀ ስትራቴጂ እየተከተለች ነው። አንደኛው ለአክራሪነት ምክንያት የሆኑትን መለየት፣ ሌላኛው ውጤታማ አስተዳደሮችን መደገፍ ሲሆን አንዱ ደግሞ ሰላምና ደህንነት ከብልጽግናና መልካም እድሎች ጋር የተሳሰሩ መሆናቸውን መገንዘብ ነው።
ሁለተኛ የአፍሪካ አጋሮቻችን ይህንን ፈተና በመወጣት መሪነቱን እንዲይዙ አቅማቸውን ለማሳደግ የበለጠ ትስስራችንን እያጠበቅን ነው።
Our partners must include local law enforcement, military personnel, public servants, and regional bodies such as the African Union and its regional economic community.
አጋሮቻችን የህግ አስከባሪዎችን፣ የጦር አባላትን፣ የህዝብ አገልጋዮችንና እንደ አፍሪካ ህብረትና የኢኮኖሚ ማህበረሰቦቹ ያሉትን ተቋማት ያካትታሉ። በአፍሪካ አህጉር ያሉትን ነገሮች እንዲመሩ ለማድረግ የምንችለውን ሁሉ እናደርጋለን። የበለጠ ዘላቂ ውጤት የሚያስገኙ የአቅም ግንባታዎችን እንዲያደርጉም እናግዛቸዋለን።
ሶስተኛው ዩናይትድ ስቴትስ የተባበሩት መንግስታትን ጨምሮ የዓለም አቀፉን ማህበረሰብ የጋራ ጥንካሬ ለመጠቀም እየሞከረች ነው። በዋናነት እነዚህ የጋራ ጥረቶች ረጅም ጊዜ ውጤታማ እንዲሆኑ በዲሞክራሲ ላይ የተመሰረቱ፣ ለህግ የበላይነት የተገዙ፣ የሰብአዊ መብቶችን የሚያከብሩ መሆን አለባቸው። ሽብርተኝነት እንዲስፋፋ የሚያደርጉ ምክንያቶች የተወሳሰቡ ሲሆን ተሳታፊዎችም የተለያዩ ስልቶችን መጠቀም የሚችሉና ጨካኞች ናቸው። ይሁን እንጂ በአስተዳደር ልማትና ዲፕሎማሲ ኢንቨስት በማድረግ የሀገር ውስጥ አገሮችን አቅም ማሳደግ፣ የሁለትዮሽም ሆነ ከዚያ በላይ ግንኙነቶችን በመፍጠር በአፍሪካ የተንሰራፋውን የሽብርተኝነት ስጋት ውጤታማ በሆነ መንገድ መመከት እንችላለን ብለዋል ርዕሰ አንቀጹ ሀተታውን ሲደመድም።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮች በፕሮግራማችን መግቢያ በኦሮሚያ ክልል ምስራቅ ወለጋ ዞን ኪራሙና አንገርጉቴ ወረዳዎች ውስጥ ከህዳር 9 ጀምሮ የተፈጸሙ ነው በተባሉ ጥቃቶች ቁጥሩ የበዛ ሰው መገደሉንና በሺዎች የሚቆጠሩ መፈናቀላቸውን ነዋሪዎች ለአሜሪካ ድምጽ መናገራቸውን አስተዋውቀን ነበር። በዚህ ዙሪያ ዘጋቢዎቻችን ከተለያየ ቦታ ያጠናቀሩት ዘገባ ለዛሬ ምሽት አልደረሰም። ለዚህ ይቅርታን ጠይቃለን። በነገው ምሽት ግን በስፋት እንመለስበታለን። በዚሁ ፕሮግራማችንን እናጠናቀቃለን። በነገው ዕለት እንገናኝ። ሰላም፣ ደህና ደሩ።